the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ከዋሽንግተን ዲሲ ባጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ።
በኢትዮጵያ ድርቅ በተከሰተባቸው አካባቢዎች የሚገኙ ነዋሪዎች ሁኔታቸው አሳሳቢ ደረጃ ላይ መድረሱን ይናገራሉ።
ከብቶች በጣም አስቸጋሪ ሁኔታ ላይ ነው። ዝናብ የለም፣ ምንም ነገር የለም። በጣም የሚሰጠ ነገር ብዙ ኦሬዲ ያለቁ ነው። በጣም
የሚያስፈሩ ሁኔታ ላይ ነው ያለው ነው።
ረሃብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም።
ዘገባ አለን።
ማንኛውም የኢትዮጵያ ሕዝብ አሰፋን የሚወድ ሁሉ ለቀብሩ ስነ ስርዓት ላይ እንዲገኝልን ያዘናችንን እስካሁንም ተካፋይ ነው። እዛማ ያለው የኢትዮጵያ ኮሚኒቲ ያደረገልንን ነገር ሁሉ እናውቃለን። በጣም በጣም በቤተሰብ ስም የማመሰግነው
ወይዘሮ እመቤት አሰፋ የህግ ባለሙያው የፖለቲካና የስነ ጽሑፍ ሰው የአቶ አሰፋ ጫቦ ልጅ ናቸው። አጭር ቃለ ምልልስ ይዘናል።
የስነ ፈለክ ጠቢቡ ፕሮፌሰር ለገሰ ወትሮ ሰሞኑን አርፈዋል።
በፕሮፌሰር ለገሰ ወትሮ ተጽፎ በዘማሪ አዲሱ ወርቁ ከተዘመረ መዝሙር የተቀነጨበ ነው የሰማችሁት። አጠር ያለ ዘገባ ይዘናል። የፕሮግራሙ አዘጋጆችና አስተናጋጆቻችሁ
ጽዮን ግርማና
ሰሎሞን አባተንን ጤና ይስጥልን፣ እንደምን አመሻችሁ።
እሁድ ሚያዝያ 22 2009 ዓመተ ምህረት።
አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምን አመሻችሁ። ለምሽቱ ዜናዎች ሄኖክ ሰማእግዜር ነኝ። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ተጨማሪ የኒውክሌር ሙከራ የምታደርግ ከሆነ ጥቅስ ደስተኛ እንደማይሆኑ ገለጹ። ሙከራው ከተከናወነ ለስድስተኛ ጊዜ መሆኑ ነው። ሚስተር ትራምፕ አክለውም የቻይናው ፕሬዚዳንትም በሙከራዎቹ ደስተኛ እንደማይሆኑ ተናግረዋል። ትራምፕ ለሲቢኤስ ቴሌቪዥን የሳምንቱ ጉዳዮችን ለሚተነትነው ፌስ ኦፍ ዘ ኔሽን ዝግጅት ሲናገሩ የቻይናውን ፕሬዚዳንት ሺጂንፒንግ የተከበሩ ሰው ብለዋቸዋል። ፒዮንግያንግ የምታደርጋቸው ሙከራዎች ቤጂንግና ዋሽንግተንን እንደማያስደስቱ አስረድተዋል። ሰሜን ኮሪያ 9000 ኪሎ ሜትር ርቀት መጓዝ የሚችል ተምዘግዛጊ ምስል ለመገንባት እየጣረች ነው። ዩናይትድ ስቴትስ መድረስ የሚችለው የረጅም ርቀት ተወንጫፊ ለዩናይትድ ስቴትስ ሕዝብና መንግስት እንደዚሁም ለብሔራዊ ደህንነት ትልቅ ስጋት ፈጥሯል። ፕሬዚዳንት ትራምፕ ስለ ሰሜን ኮሪያው መሪ ኪም ጆንግ ኡን ሲናገሩ ጥቅስ የዋዛ እንዳይመስሏችሁ ብለዋል። ሀገራቸው ሰሜን ኮሪያ የኒውክሌር ጦር መሳሪያ እንድትገነባ ፈጽሞ እንደማትፈልግ ተናግረዋል። አሁን ላለው የሰሜን ኮሪያ ወታደራዊ መነሳሳት የቀድሞውን አስተዳደር ተጠያቂ አድርገዋል ፕሬዚዳንት ትራምፕ። በተያያዘ ዜና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የፊሊፒንሱን መሪ ሮድሪጎ ዱቴርቴ ወደ ዋሽንግተን እንዲመጡ ጋበዙ። ሁለቱ መሪዎች በአካባቢ ጸጥታ ዙሪያ ውይይት ያደርጋሉ ተብሏል። በትናንትናው ዕለት ሁለቱ መሪዎች በስልክ ከተነጋገሩ በኋላ ይላል ከዋይት ሃውስ ቤተ መንግስት የወጣ መግለጫ፣ ጥቅስ ሁለቱ መሪዎች መልካም ጓደኝነት የታየበትና በአካባቢ ጸጥታ ላይ በተለይ በሰሜን ኮሪያ ጉዳይ አስመልክቶ ተወያይተዋል ይላል። በተያያዘ ዜና የሮማ ካቶሊክ ርዕሰ ጳጳስ አባ ፍራንሲስ የሰሜን ኮሪያ የኒውክሌር ፍጥጫ ጥቅስ በእጅጉ እየተጋጋለ መጥቷል ሲሉ ከዚች የተነጠለች ሀገር ጋር ጦርነት መግባት ለመላው የሰው ዘር ጠንቅ የሆኑ መዘዞችን ያመጣል ብለዋል። የዩናይትድ ስቴትስ የባህር ኃይል ወታደሮች በአፍጋኒስታኗ ሄልማንድ ግዛት ተሰማሩ። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ በአፍጋኒስታን የነበረውን ወታደራዊ እንቅስቃሴ ባቋረጠ በሶስት ዓመቱ ነው። አሜሪካውያኑ የኦፒየም አደንዛዥ አበባ በሚበቅልባትና በሁከት በምትታመሰው የደቡባዊ አፍጋኒስታን ግዛት የገቡት የዩናይትድ ስቴትስ ባህር ኃይል ወታደሮችና የኔቶ ኃይል በትናንትናው ዕለት የሄልማንድ ግዛት የጸጥታ ጥበቃን ባሸጋገረ ስነ ስርዓት ላይ ተገኝተዋል። አሜሪካውያኑ በቀጥታ ውጊያ እንደማይሳተፉ ነው የተገለጸው። ወታደራዊ ምክርና እርዳታ በማድረግ የአፍጋን የጸጥታ ኃይሎች የታሊባን አማጽያን ላይ ጥቃታቸውን እንዲያጠናክሩ ይሰራሉም ተብሏል። ዩናይትድ ስቴትስ ወታደሮቿን ያሰማራችው ታሊባን ጥቃቱን እንደሚያጠናክር ባስታወቀ ማግስት ነው። በዚህ ወር መጀመሪያ የአፍጋን ሰራዊት ከታሊባን ታጣቂዎች ከባድ ጥቃት እንደደረሰበትና 135 ወታደሮቹ እንደሞቱበትም ይታወቃል። ታሊባን የሄልማንድን ግዛት በሰፊው ይቆጣጣራል። የትጥቅ ትግላቸውም በአካባቢው ከሚበቅለው የኦፒኤም እጽ በሚገኝ ገንዘብ የሚከናወን ነው። በሺዎች የተቆጠሩ የአካባቢ ጥበቃ ተሟጋችና ሁኔታው የሚያሳስባቸው አሜሪካውያን በትናንትናው ዕለት በመዲናዋ በዋሽንግተን ዲሲና በመላ ሀገሪቱ ባሉ ሌሎች 300 ከተሞች ሰላማዊ ሰልፍ አደረጉ። የተፈጠረው አካባቢ ለውጥ እንደሚያሰጋቸው የገለጹት ሰልፈኞች ፕሬዝዳንት ዶናልድ ትራምፕ እና አስተዳደራቸው ለአካባቢ ጥበቃ ግድ የላቸውም ሲሉ ድምጻቸውን አሰምተዋል። በስፋት የከባቢ አየር ሰልፍ በሚል የሚታወቀው ህዝባዊ እንቅስቃሴ በቅርቡ የዶናልድ ትራምፕ አስተዳደር በተፈጠረው ከሰል የነዳጅ ዘይት ፍለጋን በመፍቀድ በተለይ የመሬት እንግለት እየጨመሩ ያሉ የጋዝ ልቀቶች ላይ የተቀመጡ አሰራሮችን አፈራርሰዋል ሲሉ ተችተዋል። ሰልፈኞቹ ከዩናይትድ ስቴትስ የህዝብ ተወካዮች መቀመጫ ካፒታል ሂል ተነስተው ዋይት ሃውስ ቤተ መንግስት ደርሰዋል። ፕሬዚዳንት ትራምፕ ከዚህ ቀደም የአካባቢ አየር ለውጥን የሚያስረዱ የሳይንስ ምርምሮችን አላምንም ማለታቸው ይታወሳል። በስተመጨረሻ በትናንትናው ዕለት በኩባ አርቲዝም ግዛት አንድ ወታደራዊ አውሮፕላን ተከስክሶ 8 ወታደሮች መሞታቸው ተዘግቧል። ሶቪየት ሰራሹን አውሮፕላን ምን እንደጣለው የሚያጣራ ቡድን በመንግስቱ ተሰይሟል። ዜናዎቹ እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ ከአሜሪካ ድምጽ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የኡድ ሚያዚያ 22 2009 ዓመተ ምህረት ምሽት ፕሮግራም ነው።
ካሲኒ የሚባለው ሚሽን ውስጥ አንዱ የሳይንስ መንኮራኩር ይዞ የተሄደው የሳይንስ ኢንስትሩመንት ላይ እኔ የገነባሁት እንዳለል በአማርኛ የሰራሁት ኢንስትሩመንት ስላለ እና በእጄ የሰራሁት ነገር እዛሁን ሳተርንን ላለፉት 13 ዓመት ይዞር ነበር።
ዶክተር ብሩክ ላቀው የናሳ ሳይንቲስት እና የስራ ኃላፊ ናቸው። ሰሞኑን የተሳካውና የተፈራሰሳውን ቤተሰብ ሁሉ እያስፈነደቀ ያለው የሳተርን ተልእኮ አካል ናቸው። አነጋግረናቸዋል።
አስቸጋሪውና ህይወት አስከፋይ የስደት ጉዞ በእግሩ ጀምሮ ከሶስት ዓመት መከራ በኋላ ካናዳ የደረሰውና ይህንን ታሪኩን ደግሞ ከአስራ ስምንት ዓመታት በኋላ ወደ ኋላ ተመልሶ በፊልም የሰራ ወጣት ይዘናል።
ብዙ ጓደኞችን አጣሁበት፣ ብዙ እህቶችን አጣሁበት። ብዙ እህቶቼ ፊት ለፊቴ አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ።
እውር አሞራ ቀላቢ ፊልም የፊታችን አርብ በኒውዮርክ የአፍሪካ ፊልም ፌስቲቫል ላይ ይታያል። አብራችሁን ቆዩ፣ ዘገባለን። ፋዘንዶሬ ስለናት ምቴ እሷና ክብሬ ረኔ ሳገሬ
Thank you.
የቴዲ አፍሮን ኢትዮጵያ ነው ሲሆን የጋበዘችን። አሁን ወደ ተከታዩ ዝግጅታችን እናልፋለን። በኢትዮጵያ ድርቅ በተከሰተባቸው በቦረና ዞን በባሌና በደቡብ ክልል የሚገኙ ነዋሪዎች ድርቁ ደንና የውሃ ኩሬዎችን ማድረቁን፣ እንስሳቱን መጨረሱን፣ ለምግብ እጥረት መጋለጣቸውን እየተናገሩ ነው። የአካባቢያቸው ሰዎች ለሥራ አጥነት መዳረጋቸውንና የሚያገኙት እርዳታም በቂ አለመሆኑን ይገልጻሉ። የኢትዮጵያ መንግሥት በበኩሉ የድርቁ መባባስ የዕለት ደራሽ ምግብ ፈላጊውን ቁጥር እንዲጨምር ማድረጉን ጠቁሞ አሁን አስቸኳይ የምግብ እርዳታ የሚያስፈልገው ሰው ቁጥር 7.8 ሚሊዮን መድረሱን አስታውቋል። እርዳታ ለማድረስ የተፈለገውን ያህል ገንዘብ ባይገኝም ከክልሎች ጋር በመተባበር እርዳታ እየሰጠ መሆኑን ፌዴራሉ መንግሥት አመልክቷል። ሲሆን ተጨማሪ ዝርዝር አላት።
በአፍሪካ አህጉር በተለይ ደግሞ በአፍሪካ ቀንድ ቆላማ አካባቢዎች ከዚህ ቀደም ካጋጠመ ሁሉ የከፋ ድርቅ በዚህ ዓመት ተከስቷል። እንደ ደቡብ ሱዳንና ሶማሊያ ባሉ ሀገሮች ጦርነትና ግጭት ሁኔታውን አባብሶት ረሃብ ገብቷል። ከምግብ እጥረቱ በተጨማሪም በውሃ እጥረትና በበሽታ ሰዎች መሞት ጀምረዋል። በኢትዮጵያ ድርቅ እንጂ ረሃብ አልተከሰተም ተብሏል። ከእንስሳት ሞትና በምግብ እጥረት ከተጎዱ ሰዎች ቁጥር መጨመር ውጪ እስካሁን የሰው ሞት ሪፖርት አልተደረገም። የኢትዮጵያ መንግስትና የለጋሽ ድርጅቶች አጋሮቹ የመኸር ቅድመ አዝመራ ምርመራ ማድረጋቸውን ገልጸው በታህሳስ ወር ይፋ ባደረጉት የሰብአዊ መጠየቂያ ሰነድ ወይም ሁማኒታሪያን ሪኳየርመንትስ ዶክመንት HRD መሰረት በኦሮሚያ በቦረናና በጉጂ ዞን፣ በባሌ ዞንና በምስራቅ ሐረርጌ፣ በሶማሌ ክልል፣ በደቡብ፣ በአፋርና በአማራ ክልል በአጠቃላይ 5.6 ሚሊዮን ህዝብ አስቸኳይ የምግብ እርዳታ እንደሚፈልግ ይፋ አድርገው ነበር። ለዚህም ወደ 1 ቢሊዮን ዶላር የሚጠጋ ገንዘብ እንደሚያስፈልግና ከለጋሾች የተገኘው ምላሽ አጥጋቢ ባለመሆኑ የፌዴራልና የክልል መንግስታት በጋራ ሆነው በድርቁ ለተጎዱ ሰዎች የዕለት ደራሽ የምግብ እርዳታ እያቀረቡ መሆኑን የብሔራዊ የአደጋ ስጋት አመራር ኮሚሽንና ከመንግስቱ ጋራ በጋራ የሚሰሩ የሰብአዊ ረድኤት ድርጅቶች በተለያየ ጊዜ ለአሜሪካ ድምጽ ተናግረዋል። አቶ ጉዩ ሀለኬ በቦረና ዞን ዱብሉቅ አካባቢ የሚኖሩ አርብቶ አደር ናቸው። የዚህ ዓመት ድርቅ አካባቢያቸውን ማጥቃት ከጀመረ ከጥር ወር ጀምሮ ከብቶቻቸው እየሞቱባቸው እንደሆነ ነግረውን ነበር።
አሁን ወደ 10 ሆኖብኛል። በየቦታ በሰው እጅ ስለማይደርስ ወደ 10 ሆኖብኛል።
10 ከብት? ምን አይነት ከብቶች?
ያላሞች ናቸው አልኩት። እነዚህ ጥጃም ልባት ማጥቡት እና እነዚህ ጥጃውም ብዙውን ጊዜ ሳር ስለሌለ በቃ በዛኝ እንትን እያለቁብን።
ከመቼ ጀምሮ ነው እርስዎ 10 ከብት ያለቁቦት?
ጥር ከገባ በኋላ ቢያንስ 30 ቀን ሆኗል።
ስንት ከብት ነበሮት? 10 ሲሞትቦት ስንት ቀሩት?
20 አለኝ። እነዛ መቀረውም እኮ ያልቁብኛል እያልኩ ያው የተለያየ ፍሩሽካና መንግስት የምትሆን ሳርም ለቦርና ከብቶች አካባቢን ስለማታቁ እንጂ በእጅ መቀለብ የማይቻል ከብቶች ናቸው። ስለዚህ በብዛት ያልቃሉ ብለህ ነው የምንገምተው። ስለዚህ ተስፋን ቁርጠ መቀመጥ ነው እንጂ የምንችል።
አቶ ጉዩን ባለፈው ሳምንት በድጋሚ አነጋገር ናቸው። እርሳቸውና ቤተሰቦቻቸው የሚመገቡት ስንዴና በቆሎ በእርዳታ ቢያገኙም ከብቶቻቸውን ግን ከሞት የሚታደጉበት ነገር እንዳላገኙ ይናገራሉ።
በጣም የሚያስፈሩ ከሁነተ ላይ ነው ያለው ነው። እንደዚህ ከብቶቹ አሁን በጣም እያለቁብን ስለሆነ ያው ለእንጃ ይሄ ነው መብትሮ ብዬ የማስቀምጠው ነገር የለም።
ምን ያህል ከብት ሞቶበት እርሶ?
30 ነበረኝ አለ እዛኛው ወደ 28 አሁን ሞቶብኝ። አዎ ዛሬ ጠዋት ራሱ አንዱ ሞቶብኝ ወደ ውጭ ብቼ ልጣው ሁለት ቀረብኝ ሁለቱ አሁን።
ባልደረባችን እስክንድር ፍሬው ወደ ሶማሌ ክልል ኮርኔ ዞን ኮንቱብ ወረዳ ተጉዞ ያገኛቸው አቶ አብዱላሂ ካሊፍ በበኩላቸው ከነበሯቸው 100 ፍየሎችና 250 ግመሎች መካከል የበዛውን በድርቅ አጥተው 50 ብቻ እንደቀራቸው ተናግረዋል።
ፍየሉ ሁሉ ትንሽ ቀረ ሁሉ ሞተ። 50 ፍየሉ ብቻ ቀረ። ገበል አንድ መቶ ካሜል 30-40 ቀረ።
ኮሚሽነር ምትኩ ካሳ በድርቆ የተከሰተው የእንስሳት ሞት ከፍተኛ እንደሆነ ገልጸው የቀሩትን ለማትረፍ ርብርብ እየተደረገ እንደሆነ ይናገራሉ።
አንዱ ምንድነው ያው በትክክል የእንስሳት ሞት አለ ድርቅ በተከሰተባቸው አካባቢዎች። ምክንያቱም የውሃ መመናመንና የግጦሽ ሳር መመናመን ያው የእንስሳት ጣፈንታን የሚወስን ስለሆነ ድርቅ በከፋ ሁኔታ በተከሰተባቸው አርብቶ አደር አካባቢዎች የእንስሳት ሞት አለ። ያለ መታደግ እንዲቻል አንዱ የተደረገ ያለው ምንድነው በፌዴራል መንግስትም በተደረገው በክልል መንግስታትም ከዛ ባለፈ ደግሞ ግላ ባላፍቶችን ጭምርትም ክልል ለክልል በተደረገው ድጋፍ ውስጥም የእንስሳት መኖ አቅርቦት አለ። ስለዚህ አንዱ የእንስሳት መኖ አቅርቦቱ ነው በዋናነት ይሰራ ያለው። ሌላ ደግሞ የተለያዩ የመኖ አማራጮችንም መጠቀምም አንድ ነገር ነው። አሁን በደቡብ ኦሞ ስንወስድ የኩራዝ ስኳር ኢንዱስትሪ ጋር አካባቢ ስላለ ሸንኮራ አገዳ ኢንዱስትሪ በማምጣት ቆርጦ የመመገብ ስራዎች አሉ። ወደ ፓርኮች አስጠግቶ የመመገብ ስራዎች ናቸው ሲሰሩ የነበሩት። ነገር ግን ያው በሀገራችን ያለው እንስሳት ሀብት ከፍተኛ ነው እያንዳንዱ ሰው ያለው። ስለዚህ ለእነዚህ እንስሳት ሁሉ መኖ ማቅረቡ አስቸጋሪ ነው የሚሆነው። እንደ ዘላቂነት መወሰድ የሚገባው መኖን በዝናብ የማልማት ዝናብ በሌለባቸው አካባቢዎች ደግሞ የመኖ የመስኖ አውታር ባለባቸው በመስኖ መጠቀም መኖ ማልማት ልካም ነጀመር ነው አለ። አሁን አፋር ክልል ላይ ሶማሌ ክልል ላይ የጀመሩ ጅምሮች ማስፋት ነው ትልቁ ነገር። በዋናነት የዝናብ ሁኔታን መሻሻል ካሳየ ትልቅ ለውጥ ማምጣት ይቻላል። የእንስሳት የዝናብ ሁኔታ መሻሻል ካልታየ ግን ፈጥኖ እንስሳትን ለገበያ በማቅረብ መታደግ የሚቻልበት ሁኔታ ነው ኖር የሚችለው።
በደቡብ ክልል ድርቁ በተከሰተበት አካባቢ እንደሚኖሩ ገልጸው ስማቸው እንዲጠቀስ ያልፈለጉ አንድ ነዋሪ የተሰጣቸው ያለው እርዳታ በቂ እንዳልሆነ ገልጸው የእንስሳት ሞት በብዛት እንዳለ ይናገራሉ።
አይ ምግብ የሚመጣ ምንም የለም። እንግዲህ በቃ ሰው እንትን ይሄ ድንች እንትን ሞጎ የሚባል አለ እንድመረስ ስሬን እየበሉ ነው አሉት። ከመረት ቆፈር ድንች አለ ሞጎ የሚባል እሱን እንትን እየቆፈሩ እየበሉ ነው። አገተማ ውስጥ ያለው ድንች የከተማ ኑሮ እንደ በገበያ ላይ የሚገኘው በአንዳንድ ጥቅም የሚገኘውን ነገር እዚህ እንዲህ እየተዳደሩ ነው አሉት። ከብቶች በጣም አስቸጋሪ ሁኔታ ላይ ነው። ዝናብ የለም፣ ምንም ነገር የለም። በጣም የሚሰጠ ነገር ብዙ ኦልሬዲ እያለቁ ነው። በቃ
ድርቁ ከተከሰተባቸው አንዱ አማራ ክልል ዋግምራ አካባቢ ነው። በአማራ ክልል ውርጭ፣ በረዶና ጎርፍ በመከሰቱ አሁን የጨመረው የተጎጂዎች ቁጥር ይህን አካባቢም እንደሚያካልል ተነግሯል። በዚህ አካባቢ ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ከሁለት ወር በፊት ስለ መኖሪያ ቀያቸው አስተያየታቸውን ሰጥተውን ነበር።
አርሶ የሚተዳደርበት መሬት በጣም አነስተኛ ነው። መሬቱ የተከፈለው በ83 ዓመተ ምህረት ስለሆነ በ83 አንድ ጥንድ ሰዎች ባልና ሚስቶች የተመሩት መሬት እኛ ሰዎች ዛሬ ወደ 10 በላይ ሰው አፍርተዋል። 10 በላይ ልጅ ስለወለዱ ያንን እየቆረሱ እየሰጡ ስለሆነ የመሬት ጥበት በጣም እና የገጠሩ ወጣት አርሶ የሚተዳደርበት የራሱ የሆነ መሬት የለውም።
በባሌ ዞን በዳሎ ሙና ነዋሪ የሆኑና ስማቸው እንዲጠቀስ ያልፈለጉ ነዋሪ ኦሮመኛ ቋንቋ ዝግጅት ክፍል እንደተናገሩት በባሌ ዞን ብሔራዊ ፓርክና በአቅራቢያው ያሉ ዞንና ወረዳዎች በድርቅ መጎዳታቸውንና ደንና የውሃ ኩሬዎች በአሳዛኝ ሁኔታ መድረቃቸውን ተናግረዋል። የስራ አጥ ቁጥር መጨመሩንም ገልጸዋል። እንዲሁም ሆኖ ከፌዴራል መንግስትና ከለጋሾች የሚመጣው እርዳታ በአግባቡ እንደማይሰጣቸው ይገልጻሉ።
ማን ይከራረበ ማንጉቶ ዱሎቲ ኢልማን ጥቆን ክራራባኒ ወጂ በርባታ ለጀደኒቲን ካውጂ ሰኒል አርጋቹ እንደንዴን
ከለጋሽ ድርጅቶችና ከመንግስት እርዳታ ይላካል። ነገር ግን እዚህ ከደረሰ በኋላ መጋዘን ውስጥ ተቀምጦ ጉቦ ይጠየቅበታል። ለምሳሌ አንድ ኩንታልና ከዚያ በታች ለምናገኝ ሰዎች 500 ብር ጉቦ ተቀብለው ነው እርዳታ የሚሰጡን። ይህንን የሚያደርጉት በአካባቢው አስተዳደር ውስጥ ያሉ ሰዎች ናቸው። ጉቦ ከተከፈለ በኋላም ቢሆን አሁን ያንተ ተራ አይደለም እያሉ የሚመልሱት ሰውም ይኖራል። እርዳታ ሊቀበል ሄዶ ባዶ አህያ ጎትቶ የሚመለስ ብዙ ሰው አለ በየመንገዱ። ባጭሩ እኛ አካባቢ ምንም እርዳታ የለም ማለት ይቻላል።
ድርቁ ይፋ ከተደረገበት ከታህሳስ ወር ጀምሮ የግጦሽ መሬትና የውሃ ኩሬዎችን ጭርሱኑ ማድረቁን የአርብቶ አደሮች የኑሮ መሰረት የሆኑትን እንስሳት መጨረሱን ሲዘገብ ቆይቷል። ስራ ማጣት፣ መፈናቀልና ተማሪዎች ከትምህርት ገበታቸው መስተጓጎል ተዘግቧል። በአንጻሩ ኮሚሽኑ የተፈናቀሉት ሰዎች ውሃ ፍለጋ ከቦታ ቦታ የተዘዋወሩ ናቸው፣ ይህ ደግሞ ተረጂዎቹን በአንድ ቦታ አግኝቶ ለመርዳት ያግዛል ብሏል። ተማሪዎቹም በምገባ ፕሮግራም ወደ ትምህርት ገበታቸው ተመልሰዋል ብሏል። ከነዚህ መግለጫዎች በኋላ ኮሚሽኑና የተባበሩት መንግስታት የሰብአዊ ማስተባበሪያ ቢሮ ዩኤን ኦቻ ባለፈው ሳምንት ለቪኦኤ እንዳስታወቁት የተጎጂዎች ቁጥር በመጨመሩ የሰብአዊ እርዳታ መጠየቂያው ሰነድ ኤችአርዲው ተከልሷል። የተረጂዎች ቁጥር በ2.2 ሚሊዮን ጨምሮ 7.8 ሚሊዮን ሆኗል። ይህ ሆነው ደግሞ አስቀድሞ ለ5.6 ሚሊዮን ህዝብ የተፈለገው 1 ቢሊዮን ዶላር ሳይገኝ ነው። ኮሚሽነር አቶ ምትኩ ካሳ እንደተናገሩት እስካሁን ከዚህ ገንዘብ የተገኘው የአሜሪካ መንግስት በዓለም አቀፉ የምግብ ፕሮግራም WFP እና በጃይንት ኢመርጀንሲ ኦፕሬሽን አማካኝነት የሰጠው 114 ሚሊዮን ዶላር ብቻ ነው ብለዋል። ኮሚሽኑ ድርቁን ለመቋቋም እየሰራ መሆኑን፣ እርዳታውንም ለማዳረስ ከፍተኛ ጥረት እየተደረገ ነው ይላሉ። ረሃብ የለም ሲሉም ይከራከራሉ።
አንዱ ረሃብ በኛ ኮንቴክስት የለም። ለምን እንደው ረሃብ የሌለበት ምክንያት እርዳታ ሊቀርብላቸው የሚገቡ ዜጎቻችን በሙሉ እርዳታ ይቀርብላቸው ስላለ ነው። ስለዚህ ድርቁ አለ፣ ረሃብ የለም። ለምንድን የሌለው? ያው ቀደም እንደገለጽኩት ሙሉ እርዳታ የቀረበን የሚገኘው ለሁሉም አካባቢዎች።
በነገሌ ቦረና ነዋሪ ለሆኑና ስማቸው እንዲጠቀስ ላልፈለጉ ነዋሪ ይህንን የመንግስት አቋም አስመልክቼ ጥያቄ አቅርቤላቸው ነበር። በመንግስት በኩል እንደ ሶማሌ፣ እንደ ሱዳን፣ እንደ ሳውዝ ሱዳን በጣም ከባድ የሚባል ረሃብ ያለባቸው ቦታዎች እየተፈጠሩ ነው እና ኢትዮጵያ እንደሱ አይደለም፣ መቆጣጠር ችለናል፣ ሰው እስካሁን አልተራበብንም ብለዋል። ይህንን የምትከታተሉ ከሆነ እዚህ ላይ ያላችሁ አስተያየት ምንድን ነው?
ሙሉ ኢትዮጵያ ማለት አንችልም። ብቻ ይሄ ወደ እኛ ያለነው የጉጂ ምዕራብ ጉጂ ዞን እና ቦረና ዞን አካባቢ ያለ ህዝብ ከዚህ በታች እስከ አሁን እኔ ካለሁት አካባቢ ጀምሮ እስከ ሞያሌ ያለው አገር አደገኛ የሆነ ድርቅ አለ፣ ረሃብ አለ፣ የእንስሳት እልቂት አለ። ከፍተኛ ነው ብለን እንገምታለን። እኛ ሰዎች እንዴት እንደሚገምቱ አናውቅም። እኔ ትውልደም ገጠር ነው። ከኛ ከራሳችን በረት ብቻ ብዙ ከብቶች አልቀዋል። የሁሉም ሰው እንደዛው ተመሳሳይ ነው። ስለዚህ ከፍተኛው ድርቅ አለ ብለን እንገምታለን። ከፍተኛ ድርቅ አለ፣ ረሃብ አለ፣ ረሃብ ከፍተኛ ረሃብ አለ። እርዳታ በመጠን አለ ብለን እንትን እንላለን እንጂ ከፍተኛ ረሃብ አለን ብለን እንገምታለን። እዚህ የኛ ያለ ነው አካባቢ ማለት ነው።
ለጋሽ ድርጅቶች በቀጣይ ተመጣጣኝ ዝናብ ካልዘነበና የተጠቀሰው ገንዘብ መገኘት ካልቻለ አደጋው ከፍተኛ ሊሆን እንደሚችል ስጋታቸውን ከወዲሁ እየገለጹ ነው። የኢትዮጵያ መንግስት በበኩሉ እስካሁን አጥጋቢ እርዳታ ባይገኝም የፌዴራልና የክልል መንግስታት በጀት መድበው ምግብ እያቀረቡ ነው ብሏል። ስለ ሰብአዊ ጉዳዮች የዜና ትንታኔና ዘገባ በማቅረብ የሚታወቀው የተባበሩት መንግስታት ድርጅት የዜና ወኪል ኢሪን በበኩሉ በኢትዮጵያ የተከሰተው ድርቅ እንደ ሌሎች የአፍሪካ ሀገራት ጦርነትና የእርስ በርስ ግጭት የመሳሰሉ አባባሽ ምክንያት ባይኖሩትም አደጋው ግን ቀላል አይደለም ብሏል። በኢትዮጵያ ባለፈው ዓመት በተከሰተው ድርቅ 10.2 ሚሊዮን ሕዝብ ለምግብ እጥረት ተጋልጦ እንደነበር ይታወሳል።
ሲዮን፣ አመሰግናለሁ ለዘገባሽ። ወደ ተከታዩ ቅንብር እናልፋለን። የሕግ ባለሙያው፣ ጸሐፊው፣ የፖለቲካው ሰው የአሰፋ ጫቦ ሽኝት።
የሕግ ባለሙያው፣ ጸሐፊው፣ የፖለቲካው ሰው አቶ አሰፋ ጫቦ ባለፈው ሳምንት መጨረሻ በዩናይትድ ስቴትስዋ ቴክሳስ ግዛት ድንገት ታመው ፓርክላንድ ሆስፒታል ውስጥ በ73 ዓመት ዕድሜያቸው ማረፋቸው ተዘግቧል። የአቶ አሰፋ አስክሬን ቀብር ኢትዮጵያ ውስጥ የሚካሄድ በመሆኑ ቤተሰቡ አዲስ አበባ ላይ ለመቀበልና ለመሸኘት ዝግጅት እያደረገ ነው። ሰለሞን አባተ የአቶ አሰፋ ጫቦን ልጅ ወይዘሮ እመቤት አሰፋን በስልክ አግኝቶ አወያይቷቸው ነበር።
ወይዘሮ እመቤት አሰፋ ጤና ይስጥልኝ፣ እንደምን አመሹ?
እግዚአብሔር ይመስገን ደህና።
እግዚአብሔር ያጥናችሁ ላለሁኝ በቅድሚያ ለመላ ቤተሰቡም ጭምር ነው፣ ከመላ ባልደረቦች ነው ይህን መልእክት ማደርሰው። አቶ አሰፋ ጫቦ በጣም ሰፊ እውቅና ያላቸው በጣም የተከበሩ ሰው ሆነው አልፈዋል። እንግዲህ ቤተሰባችሁ ትልቁም ሊኮራ የሚገባው አቶ አሰፋ ጫቦን ስናስብም ከሀዘን ጋር
ሊያጽናናም የሚችል ሐሳብ ይሄው ይመስለኛል። እሳቸው በህይወት ዘመናቸው ያደረጓቸው ይመስሉኛልና እናንተም በዚህ መጽናናትን ታገኛላችሁ ብለን እናስባለን። እንድትጽናኑም እንጸልያለን። እስቲ ወይዘሮ መቤት፣ አቶ አሰፋ ስለነበሩበት ሁኔታ በቅርብ ያውቁ ነበር? በመጨረሻ ጊዜያቸው
ስለህመሙ ጊዜ?
አዎ፣ በህመማቸው ጊዜ በቅርብ ይከታተሉ ነበር?
አዎ፣ እንከታተል ነበር። በአጭር ነው፣ ትንሽ ጊዜ ተከታትለናል። በጣም ብዙም አልታመመም፣ ግን በአጭር ጊዜ ውስጥ መታመሙን ካወቅን በኋላ በተለያየ መንገድ እየተከታተልን ነበረ። ወዲያው ደግሞ ህይወቱ አልፏል።
የአቶ አሰፋ አስከሬን የሚያርፈው ኢትዮጵያ ውስጥ እንደሆነ ተሰምቷል። ይህ እውነት ነው?
እውነት ነው።
መቼ ነው የምትጠብቁት? በምን ሁኔታ ነው ስነ ስርዓቱ የሚከናወነው? እንዴት ነው እየተዘጋጃችሁ ያላችሁት?
እኛ እንግዲህ እስካሁን ድረስ እዛ ያለውን ነገር እየጠበቅን ነው። ቤተሰብ በጠቅላላ ያው ህዝቡም እኛም ከሰማንበት ጊዜ ጀምሮ እንደሚመጣ ከተነገረን ጊዜ ጀምሮ እየጠበቅን ነው። መቼና የት የሚለውን ነገር ግን እስካሁን ድረስ ለማንም አላሳውቅንም። ማለት ያ እዛ የሚከታተል ወንድሜ ያለ፣ ታናሽ ወንድሜ እዛ አለ።
አቶ አለማየሁ ማለት ነው?
አዎ፣ አለማየሁ አሰፋ እዛ ነው፣ እየተከታተለ ነው። ያው ኢትዮጵያ ኮሚኒቲ ብዙ ነገር እያደረገልን እንደሆነም ሰምተናል። ሁሉም የሚያውቀው ነገር ነው። ግን ከዛ ውጪ ምንም አይነት ለቀብሩ ስነ ስርዓትም ሆነ እስካሁን ድረስ አልገለጽንም በይፋ።
መቼ ይታወቃል ይሄ ቀንና ስነ ስርዓት ብለው ይገምታሉ? የት እንደሚካሄድ የቀብሩ ስነ ስርዓት፣ የጸሎትም ስነ ስርዓት ካለ? ምክንያቱም ሰው ምናልባት ማወቅ ሊፈልግ ይችል ይሆናል።
እውነት ነው፣ እውነት ነው። እዛ የሽኝትና የፍታት ፕሮግራም እንዳለ ሰምተናል። ያ ፕሮግራም ካለቀ በኋላ አንዳንድ ጉዳዮች የሚያልቁ ጉዳዮች አሉ። ያ ሲያልቅ ወንድሜ ሲያሳውቀኝ እኛም እዚህ ያለው ቤተሰብ ሁሉንም ነገር ቦታውንም ጊዜውንም እናሳውቃለን።
ግን እየተዘጋጃችሁ ነው? ለማንኛውም እናንተ አላሳወቃችሁም እንጂ እናንተ ራሳችሁ ግን አውቃችኋል
ማለት
ተዘጋጅታችኋል? ምን የት እንደምታደርጉ
ልባችን ቢሆን የምንመኘው ነገር አለ። ያንን እያሰብንበት ነው፣ እየተዘጋጀን ነው።
የተቋቋመ እንደ ኮሚቴም አይነት ቢሆን አለ ይህን የሚከታተል የሚያዘጋጅ?
ያ በግልጽ የሚታወቅ ኮሚቴ እስካሁን ድረስ እስከምናውቀው ድረስ የለም። ግን ምንድን ነው ያው እናንተ የምታውቁት ነው። በጣም የሚወደድ ሰው ነው፣ የለፋ ሰው ነው እና ሁሉም በልቡ በራሱ ስለሚወደው ብቻ የተለያየ ነገር ራሱ የሚሆን እንዲሆን የሚሆን የሚፈልገውን ነገር ይሄ በእንደዚህ ነው፣ ይሄ እንደዚህ ነው ሊል ይችላል። ይህን እንደዚህ ብናደርግለት የሚለው ነገር የለም ማለት አልችልም። ግን ጠንከር ብሎ ያንን ጉዳይ የገፋበት አካል የለም። ለምን? እዛ ያለው ነገር እስኪያልቅ እየጠበቅን ነው።
ባጭሩ ለመናገር ያህል የቀብሩ ስነ ስርዓት ሰኞና ማክሰኞ ሊሆን ይችላል ብሎ ያስባሉ ወይስ ከዛ በኋላ ነው የሚሆነው?
ያንን ወንድሜ እንግዲህ መጨረሻውን የማውቀው ነገ ወይ ተነገ ወዲያ ነው የማውቀው ብሎኛል። እና ልክ እሱ
ቅዳሜ ወይም እሁድ ማለት ሆኖ?
አዎ። ያ ልክ ያንን ነገር ለምን የተምታታ ነገር እንዳይሆን ነው። ምን ያህል ህዝቡም እየተከታተለ ስለሆነ ያልተጣራ ነገር ያልተጨበጠ ነገር ይዘን ችግር ከሚመጣ ትክክለኛውን ነገር ማሳወቁ እኛ እንደውም እናንተ ጋርም ቢሆን ሌሎችም ጋር ሌላው ሚዲያም ላይ ማሳወቃችን አይቀርም ነበር። እንደምትከታተሉም ስለምናውቅ ይህን ትክክለኛውን መረጃ እንሰጥ ነበረ።
ወይዘሮ መቤት፣ ምናልባት እንደው ሰው እንዲያውቅ እንፈልጋለን ወይም የተሳሳተ የተነገረ ነገር አለ፣ ይሄ ነገር ልክ አይደለም፣ እንደው ዝም ብሎ የሚናፈስ ነው ብለው እንዲስተካከልሎት አድማጭ አሁን እየተከታተለ ያለ እንዲያውቅሎት የሚፈልጉት ነገር አለ?
አዎ አለ።
እሺ፣ ምንድን ነው?
እንዳልኩ ህዝቡ በጣም አግኗል። ብዙ ወገኖች አሉት፣ ብዙ ስለ እሱ የሚከታተሉ ማለት እሱን የሚወዱት ጓደኞቹ፣ ቤተሰቡ አለ እና ሁሉም የየራሱን አስተያየት እየሰጠ ነው። ያ አስተያየት እያደገ እያደገ ሄዶ ብዙ የተሰራጩ አንዳንድ የተሳሳተ መረጃ አለ።
ለምሳሌ ይህንን የሚሉት ነገር ካለ እስቲ ግለጹ ለሰው።
ለምሳሌ ግማሹ ቀብሩ በዚህ ሰዓት ነው፣ እዚህ ቦታ ነው የሚል የምንሰማው አለ እና ያ እስካሁን ድረስ ትክክል እንዳልሆነ ምንም አይነት መረጃ ከቤተሰብ የወጣ እንዳልሆነ ህዝቡ እንዲያውቅልን። እንደገና ማንኛውም የኢትዮጵያ ህዝብ አሰፋን የሚወድ ሁሉ ለቀብሩ ስነ ስርዓት ላይ እንዲገኝልን፣ የሀዘናችንም እስካሁንም ተካፋይ ነው። እዛማ ያለው የኢትዮጵያ ኮሚኒቲ ያደረገልንን ነገር ሁሉ እናውቃለን። በጣም በጣም በቤተሰቤ ስም የማመሰግነው አሁን እዚህ ለቅሶ እየተቀመጥነው ሀዘናችን እየተካፈልን ያለነው ያሰፋ ታናሽ እህት ቤት ነው። ወንድም ያለ አቦታችንም ሁሉም ቤተሰብ አለ እና በሁሉም ስም ነው እያመሰገንኩ ያለሁት። እየተደረገልኝ ያለውን ነገር እየተረባረበ ያለውን ህዝብ በሙሉ ነው እናመሰግነው እናመሰግናለን። ግን ከኛ ትክክለኛው መረጃ እስከምንሰጥ ድረስ ህዝቡ ቢጠብቀን ነው የምለው።
የተሳሳተ መረጃ ሲሉኝ ወይዘሮ መቤት ከዚህ ከስነ ስርዓቱ ጋር ከቀብሩ ከሀዘኑ ስነ ስርዓት ጋር የተያያዘ እንጂ አቶ አሰፋ ጫቦን በግል የሚመለከት ከዝናቸው ከማንነታቸው ጋር የሚያያዝ ነገር አይደለም የሚሉኝ?
አዎ፣ ከዚህ ከቀብር ስነ ስርዓቱ ጋር ከክብሩ ጋር የሚገናኝ ሌላ ነገርም ተብሎም እንደሆነ እኔ የሰማሁት ነገር የለም።
ምናልባት እርስዎ የተሳሳቱ ነገሮች አሉ ስላሉ ግልጽ ለማድረግ ያህል ብቻ ነው ያነሳው።
አዎ፣ ግልጽ ለማድረግ ይሄ ነው በቃ። ይሄ የተሳሳተው የቀብር ስነ ስርዓቱ ጉዳይ እየቀኑ ገና እኛም አላወቅንም። ስለዚህ ያንን ነው የተሳሳተ ያልኩት።
እሺ፣ ወይዘሮ መቤት በጣም አመሰግናለሁኝ። እንግዲህ እኛም እንደዚሁ ተከታትለን ሁኔታውን እንዘግባለን። እግዚአብሔር ያጥናችሁ መላ ቤተሰቡን።
እሺ፣ እናመሰግናለን። እንግዲህ
ይህ ቃለ ምልልስ ከተደረገና ለስርጭት ዝግጁ ሆኖ ከገባ በኋላ የተለወጠ ጉዳይ ካለ ባለመካተቱ ይቅርታ እንጠይቃለን። አቶ አሰፋ በተለያዩ የፖለቲካ መድረኮች ላይ የተሳተፉ ሲሆኑ በደርግ ዘመን ለ11 ዓመታት በእስር ላይ ቆይተዋል። ደርግ ከወደቀ በኋላ በተቋቋመው የሽግግር ምክር ቤት ውስጥ ገብተው አገልግለዋል። አቶ አሰፋ 4 ልጆችን አፍርተዋል። ለአቶ አሰፋ ጋርላንድ ቴክሳስ በሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ደብረ ምሕረት ቅዱስ ሚካኤል ካቴድራል ትናንት ቅዳሜ ጸሎተ ፍትሐት ተከናውኗል። የአቶ አሰፋን አስከሬን ወደ ኢትዮጵያ ለመሸኘት በበጎ ፈቃደኞች በተጀመረ ጥረት ከ20,000 ዶላር በላይ መሰብሰቡን አስተባባሪዎቹ ኢንተርኔት ላይ ባወጡት መረጃ አስታውቀዋል።
ሰለሞን እናመሰግናለን። እንግዲህ የህግ ባለሙያውና ጸሐፊው የፖለቲካ ሰው አቶ አሰፋ ጫቦ የታወቁ ሰው ነበሩ። በተለይ እዚህ አሁን በቅርብ ጊዜ በማህበራዊ ሚዲያ ላይ ከበርካታ ወጣቶች ጋር በመወያየት ይታወቃሉ። ነፍስ ይማር። አሁንም ወደ ሌላ
ዜና ረፍት
እንለፍ። የስነ ፈለክ ጠቢቡና በአዲስ አበባ ዩኒቨርሲቲ የፊዚክስ ትምህርት ክፍል በመምህርነትና በምርምር ያገለገሉት የህዋ ሳይንስን በራዲዮ አማካኝነት ለህዝብ ሲያስተዋውቁ የነበሩት ዶክተር ለገሰ ወትሮ ባደረባቸው ድንገተኛ ህመም ሰሞኑን ድንገት አርፈዋል። አስክሬናቸው ከትላንት በስቲያ አርብ ሚያዝያ 22/2009 ዓ.ም በአዲስ አበባ ሙሉ ወንጌል ቤተክርስቲያን ምእመናን መካነ መቃብር አርፏል። መለስካቸው አማሃ አጭር ዘገባ ከአዲስ አበባ ድርሶናል።
እንደ አውሮፓውያን ዘመን አቆጣጠር በ1993 ከዩናይትድ ስቴትስ ዩኒቨርሲቲ ኦፍ ካሊፎርኒያ በአስትሮፊዚክስ ፒኤችዲ ዲግሪያቸውን ያገኙት ዶክተር ለገሰ ወትሮ ቀደም ሲልም 2 የማስተርስ ዲግሪዎች ከአዲስ አበባ ዩኒቨርሲቲ እና ከእንግሊዝ ሼፊልድ ዩኒቨርሲቲ ማግኘታቸውን በቀብራቸው ስነ ስርዓት የተሰራጩ የጽሑፍ መረጃዎች ያመለክታሉ። በንባብ በተሰማው የህይወት ታሪካቸው መሰረት በአዲስ አበባ ዩኒቨርሲቲ በፊዚክስ ትምህርት ክፍል የአስትሮፊዚክስ አሃድ ወይም ዩኒት መስራች ነበሩ። ከማስተማር ባለፈም እጅግ በርካታ ኢትዮጵያውያን ተማሪዎች እርሳቸው የሚያፈቅሩትን አስትሮፊዚክስ ትምህርት እንዲማሩና እስከ 3ኛ ዲግሪ በአገርና በውጭ እንዲያጠኑ ፋና ወጊ ሆነው እንዳለፉም ይኸው በንባብ የተሰማው አጭር ህይወት ታሪካቸው ያስታውሳል። ዶክተር ለገሰ ወትሮ በትምህርትና ምርምር ተቋማት ብቻ የተወሰኑ አልነበሩም። ለስድስት ዓመታት ያህል በኢትዮጵያ ብሔራዊ ሬዲዮ ጣቢያና ኤፍኤም 97.1 በተሰኘው ሬዲዮ የህዋ ሳይንስን ለህዝብ አስተዋውቀዋል። ዶክተር ለገሰ የኢትዮጵያ ህዋ ሳይንስ ማህበር መስራችና ጸሐፊም ነበሩ። የዓለም አቀፍ አስትሮኖሚ ህብረት አባልና እንደ አውሮፓ አቆጣጠር እስከ 2012 ዓ.ም ድረስም የኢትዮጵያ ተጠሪ ሆነው አገልግለዋል። ዶክተር ለገሰ ወትሮ በቀድሞ አጠራሩ በአርሲ ክፍለ ሀገር ልዩ ስሙ አርሲ ስሬ በተባለው ስፍራ እንደ ኢትዮጵያ ዘመን አቆጣጠር በ1942 ዓ.ም ነበር የተወለዱት። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸው። ስለ ፕሮፌሰር ለገሰ ወትሮ ማንነት ብዙዎች የሚሰጡት ማንነት ስለ ሰብዕናቸውና ስለ ባለሙያነታቸው ግዝፈት ጮሆ የሚናገር ነው። ዶክተር ሰሎሞን በላይ በሙያቸውም አስትሮፊዚሲስት ናቸው። ትናንት በስልክ አግኝቻቸው ዶክተር ለገሰን ምን ያህል እንደሚያውቋቸው ጠየቅኳቸው።
እንግዲህ ዶክተር ለገሰን ማውቃቸው 1994 ዓመተ ምህረት ሁለተኛ ዲግሪን ለመስራት አዲስ አበባ ዩኒቨርሲቲ ስገባ ጀምሬ ነው ማውቃቸው እና የሁለተኛ ዲግሪ እኔ ቴዎሬቲካል አስትሮፊዚክስ ላይ ማስተርስን ስለሰራው ከኔ ጋር 3 ልጆችን የማስተርስ ሪሰርች ቴሲስ አድቫይዘሪ ነው አማካሪ ሆኖ አስመርቀውኛል። እና ከዛ ጊዜ ጀምሮ አቃቸዋለሁ። በተጨማሪም ደግሞ ያው እኛም ተማሪ ስለነበረ 1996 እሳቸው ማስተማሪ ስለነበሩ ሌሎችም እና አቶ ተፈራና ሌሎች ሰዎች ጋር በመሆን የኢትዮጵያ ስፔስ ሳይንስ ሶሳይቲ ኢትዮጵያ ውስጥ ስፔስን ቴክኖሎጂን አስትሮኖሚን እንዴት እናሳፋ ብለን ሁልጊዜ ስንማከር ስለነበረ
አቶ ተፈራ ሲሉ ተፈራ ዋልዋን ነው የሚሉኝ።
አዎ ተፈራ ዋልዋን።
እሺ።
አጋጣሚ ተገናኝተን ነው እነዚህ ሁሉ። እኛ ግን እሱ አማካሪያችን ነው፣ እኛ ተማሪ ነን። ስለዚህ በጋራ ከጥቂት ሰዎች ጋር ሆነን ስፔስ ሳይንስን በወቅቱ አስቸጋሪ በነበረበት ጊዜ ስፔስ ሳይንስ ሶሳይቲ ማህበር ስንመሰረት ከመስራቾቹ ውስጥ እሳቸው አንዱ ነበሩ። በወቅቱ ዶክተር ለገሰ በወቅቱም ጻፊ ሆኖ ተመርጦ ያገለግሉ ነበር።
ምንድን ነበር አስተዋጽኦአቸው? እስከምን ድረስ ወሰዳችሁ የእሳቸው ጻፊነት?
እንግዲህ ምንድነው መጀመሪያ ላይ አንድ በፍጹም አይካድ ፋክት አስትሮኖሚ መሃል ላይ ስፔስ ፕሮግራም ተቋርጦ ነበር። ስለዚህ እሳቸው ወደ ዩኒቨርሲቲ መምጣት አንደኛ እንደኛ የመሳሰሉት ሌሎች ወጣቶችን ኢንስፓየር እንዲያደርግ ትልቅ ስራ ሰርተዋል። በሎካል ሬዲዮ አስተላልፈዋል፣ ተማሪዎችንም አማክረዋል። ሁለተኛ በዚህ በስፔስ ላይ አብረን ጻፊ በሚሆነበት ጊዜ በጋራ ስለ እንጦጦ አሁን በጣም ታዋቂ ነው እንጦጦ ኦብዘርቫቶሪ የምርምር ማዕከል ቴሌስኮፕን ለመትከል በጋራ ፕሮፖዛልም ሰርተናል። እሳቸው መሪነት እኛ ተማሪ ስለነበርን ሌሎችን ደግሞ ውጫዊ ማስተባበርም ደግሞ እነ ተፈራና ሌሎችም ይሰራ ነበረ። እስከ 1999 በኢትዮጵያ አቆጣጠር ድረስ ጻፊ ሆነው በሶሳይቲው ማህበሩ ጻፊ ሆነው ሰርተዋል። በተጨማሪም በሙያው አሁን በእኛና በሌሎች ከሌሎች ዩኒቨርሲቲዎችም በጋራ እየሰራን ያለው ላሊበላ ፕሮጀክት የሚባል አለ። እሱንም ቢሆን እንደ ኢትዮጵያን አቆጣጠር 1992 ወይም 2000 ላይ ፕሮሲዲንግ ላይ እንዲያውም ኢንተርናሽናል አስትሮኖሚካል ህብረት ላይ የጻፉታል እና ስለዛም የመጀመሪያው አይዲያ አቅርበዋል። ቤስት ቦታ ነው በሚለው ከዛ ተነስተን ነው ከእሳቸው ሀሳብ ተነስተን ጥሩ ሀሳብ ስለነበራቸው ሀሳብ ተነስተን ከሌሎች ጋር ኮላቦሬትሪ አጥንተን አሁን ወደዛ እየሄድን ያለው እና
ላሊበላን ነው የሚሉኝ።
ላሊበላንም ፕሮፖዝ ያደረጉ 92 አካባቢ እሳቸው ናቸው። እንጦጦን ሶሳይቲ ሲመሰረት እሳቸውም ጻፊ ስለነበሩ ቦርድ አባላት ጋርም እኛም ተማሪ ስለነበርና ፕሮፖዛል እናዘጋጅ ነበር እስከ 1999 ድረስ አብረን። በዚህ ላይ የሰሩት ኮንትሪቢሽኑ ቀላል አይደለም፣ ትልቅ ነው። ተማሪዎችን እንዲስቡ ወደ አስትሮኖሚ እንዲስቡ አድርገዋል እና
እንደ አስትሮፊዚሲስትስ እንደ መምህርም ሲያውቋቸው እንደ ባለሙያ ሲያውቋቸው ምን አይነት ሰው ነበሩ?
አንደኛው የእሳቸው ጥሩ ቤስት ኳሊቲ ብዬ ሁልጊዜ ማረሰላቸው ይሄ የማስተማር ስርዓቱ የድሮ ባደ ማርያም ትምህርት ቤት የሚባል አልነበረም ከአዲስ ዩኒቨርሲቲ። ያ ኮረንሲ እና ሳብጀክት ማተሩን ከፔዳጎጂክስ ጋራ አገናኝቶ ከሲምፕል ወደ ኮምፕሌክስ መርቶ ለማስተላለፍ ችሎታቸው ከፍተኛ ነው።
ከስርዓተ ትምህርቱ ጋር በሚስማማ በሚጣጣም መንገድ በአስትሮፊዚክስ ውስጥ ያለውን ጭብጥ የመተርጎም ወይም የመንዘር የማቅለል ችሎታ ነበራቸው ነው የሚሉኝ።
ትልቅ። ይሄ ደግሞ በሬዲዮም ያስተላልፉት የነበረው በቀላል ቋንቋ ህብረተሰቡም እንዲረዱ የማድረግ የነበረው አንደኛው ትልቁ ሚና ነው። ከኮርሱ በተጨማሪ ከስርዓተ ትምህርት ውስጥ ከሚያስተምሩ በተጨማሪ አድማችን ለስድስት ዓመት ሲያስተላልፉት የነበረው አንደኛው ከዛ እየዳበሩት ችሎታቸው
ውስብስብ ነገሮችን ፈታ አድርገው የማቅረብ አቅም ማለት ነው። አመሰግናለሁ ዶክተር ሰለሞን በላይ። ዶክተር ለገሰ ወትሮ ከሳይንሱና ከራዲዮ ሰብእናቸው በተጨማሪ ይገጥሙም ነበር፣ ዜማም ይደርሳሉ። ብዙዎች የሚያውቁት ከሞትም ያድናልና ሌሎችን መዝሙሮችን ፈጥረዋል። ዶክተር ለገሰ በዘማሪ አዲሱ ወርቁ ሸጋ ድምፅ ተዘምሯል። ለዶክተር ለገሰ ወትሮ ቤተሰቦችና ወዳጆች ሁሉ መጽናናትን እንመኛለን። ከሞትም ያድናል።
ዝግጅቶቻችንን ከዌብሳይታችን amharic.voanews.com ወይም በእጅ ስልኮቻችሁ voa.horn.mobi ላይ ማዳመጥ ትችላላችሁ።
በፌስቡክ @voaamharic እንዲሁም በትዊተር #gabinavoa ብላችሁ ተከታተሉን፣ ተነጋገሩ።
ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በአጭር ሞገድ በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከመናቀርብላችሁ መደበኛ ዝግጅታችን በተጨማሪ
ከሰኞ እስከ አርብ በየለቱ ከምሽቱ 1 ሰዓት ተኩል እስከ ምሽቱ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ በ6080 እና በ15580 ኪሎ ሄርዝ የምናስተላልፍላችሁን ጋቢና ስርጭት እንድታደምጡ እንጋብዛለን።
እንዲሁም ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በመካከለኛ ሞገድ 1431 ኪሎ ሄርትስ ላይ አለን።
ጽዮን ግርማና
ሶሎሞን አባተነን
በሳተርን ምርምር ካሳኒ ተልኮ ቁልፍ ስራ ያከናወኑ ትውልደ ኢትዮጵያ ሳይንቲስት
ብሩክላቅ ኦባላለሁ። በናሳ የጠፈር ምርምር ድርጅት ውስጥ የሶላር ሲስተም ኤክስፕሎሬሽን
የፀሐይ ምህዋር ምርምር ማለት ነው
ምርምር ክፍል ውስጥ አሶሺየት ዳይሬክተር ነኝ። ዛሬ የምንነጋገርበት ጉዳይ ስለሆነ ካሲኒ የሚባለው ሚሽን ውስጥ አንዱ የሳይንስ መንኮራኩር ይዞ የተሄደው የሳይንስ ኢንስትሩመንት ላይ የኔ የገነባሁት እንዳልል በአማርኛ የሰራሁት ኢንስትሩመንት ስላለ በቃ በዛ ጉዳይ ላይ ነው እንግዲህ አንደኛው እና በጀ የሰራሁት ነገር እዛውን ሳተርንን ያለፈው 13 አመት ይዞር ነበር።
ጎዳርድ ምርምር ማዕከል ነው አሁን ያሉት እርሶ?
አዎ።
እስቲ በቀጥታው ወደ አነሱልኝ ጉዳይ ልምጣ እና ሰሞኑን ወደ ሳተርን ያደረጋችሁት ተልእኮ የተሳካላችሁ እንደሆነ በደስታ እየገለጻችሁ ነው ያላችሁት። ያለ መገናኛ ብዙሃን ሁሉ ያወሩ ነው ያሉት። በቅድሚያ እንኳን ደስ አላችሁ።
በጣም አመሰግናለሁ።
እና ለምን ወደ ሳተርን ሄዳችሁ? ምን አስፈለገ?
እንግዲህ መንኮራኩር የተተኮሰው የዛሬ 20 አመት ነው እና ግን 6 አመት ተኩል በላይ ነው የወሰደው እዛ ለመድረስ። በጣም ረጅም ጉዞ ነው። ወደ 1 ቢሊዮን ኪሎ ሜትር ነው ከዚህ ማለት ነው እዛ። እና እዛ ከደረሰ ወዲያ ላለፉት 13 አመታት ምርምር ሲያደርግ ሳተርንን እየዞረ እና ጨረቃዎቿን ሲያጠና ነው የቆየው። እና ዋናው ከዚህ ቀደም ለሳተርን ተብሎ ለሳተርንና ለጨረቃዎቿ እና ደግሞ ቀለበት አላት ዙሪያዋ በጣም ሚስጥር የሆነ ነገር ነበረ እና እሱን ለማጥናት የሄደ መንኮራኩር አልነበረም። እና ይሄ መንኮራኩር በተለይ ሳተርንን ጨረቃዎቿ እና ቀለበቶቿን ለማጥናት ነው የተላከው።
ከዚህ በተረፈ ሳተርን ላይ የምትፈልጉት ነገር ነበር እንዴ? ለምሳሌ በሌሎች ዘመቻዎቻችሁ፣ ተልእኮዎቻችሁ ከዚህ በፊት እርሶም ሌሎችም የሥራ ባልደረቦች የገለጹልን አሉ። ለምሳሌ ሕይወት ፍለጋ የምታደርጓቸው ጉዞዎች አሉ ወይም ሌሎች ንጥረ ነገሮችን ማዕድናትን የምትፈልጉባቸው አጋጣሚዎች አሉ? አፈር ይኑር፣ ውሃ ይኑር ወይም ሌሎች የምትፈልጓቸው ነገሮች አሉ ሳተርን ላይ በተለይ የምትፈልጉት? በተለይ ደግሞ ሳተርን 62 ጨረቃዎች ያሏት አንድ ጨረቃ ላይ ነው አሁን ያተኮራችሁትም ይመስለኝ ታይታን ላይ ነው።
ታይታን ላይ ቢሆንም እንግዲህ ዋናው ለመመለስ ሳተርን የራሷ ቀለበት አላት። ቀለበቱ በአንድ በኩል ሲታይ የኛ ሶላር ሲስተም ድሮ መጀመሪያ የዛሬ 4 ቢሊዮን አመት የኛ ፀሐይና ዙሪያዋ የሚዞሩት ፕላኔቶች እንዴት እንደተመሰረቱ፣ እንዴት ይሄ የሶላር ሲስተም እንደዚህ እንደሆነ ለማጥናት ይረዳናል። ምክንያቱም ያ ዙሪያ የሚዞሩት ነገሮች ልክ እንደ ፕላኔት በላሽ ወይም እንደ ፕሮቶ ፕላኔት ከፕላኔቶች በፊት የነበረው ድንጋይ ማፍላጭ ድንጋይ ነበር የሚዞረው እና እንዴት ተጣርቶ ትልልቅ ቦዲዎች ትልልቅ ፕላኔቶች እንደሆኑ በዛም ለማጥናት ይቻላል። ሌላው ትልቁ እንቆቅልሽ የሆነው ታይታን የሚባለው ጨረቃ ቅድም ሜንሽን ያደረከው በጣም አትሞስፌር አላት። ብዙ ኦርጋኒክ ማቴሪያል አለ።
አትሞስፌር ማለት ከባቢ አየር?
ከባቢ አየር አሁን እኛ ምድራችን የምንተነፍሰው አየር ማለት ነው። አብዛኞቹ የሶላር ሲስተም ውስጥ ያሉት በፕላኔቶች በተለይ ወደ ፀሐይ ቀረብ ያሉት ከማርስም በጣም ትንሽ ነው አየር የሚከባ አየር ያላት። ሌላዎች
ስስ ነው የሚባለው ስስ ናቸው ነው የሚባለው
ስስ ነው። አዎ። እና አሁን ጨረቃም መርኩሪም እንደዚሁ እርግጥ ቢነስ አላት እና አልፎ አልፎ ነው ያለው። እና ያንን ለማጥናት በተለይ ታይታንን ለማጥናት ነበር አንደኛው። እና እዛ ላይ ዩሮፒያን ስፔስ ኤጀንሲ ያበረከተው ፕሮብ ወይም ደግሞ ወደ ውስጥ ወደ መንኮራኩር ተመንጥቆ ሄደው ያረፈ ታይታን ላይ አረፋለን። ያንን ሁሉ ኦርጋኒክ ማቴሪያል ማጥናት ህይወት እንዴት የኛ ምድር ላይ እንዴት እንደመጣ ነው አጥናት ይረዳናል።
እስቲ ዶክተር ብሩክ ይበልጥ ቀረብ ለማለት ወደ ጉዳዩ ለጥያቄዎቼ፣ እርሶ የሰሩት መሳሪያ በካሲኒ ተልእኮ ውስጥ ምንድን ነው?
መሳሪያው ኮምፖዚት ኢንፍራሬድ ስፔክትሮሜተር ይባላል። ወደ 42 ኪሎ ግራም የሚመዝን ነው። ቴሌስኮፕ አለው የራሱ እና በሚድ ቱ ፋር ኢንፍራሬድ እንግዲህ በማይክሮን ከተቆጠረ ከሰባት ማይክሮን እስከ 1 ሚሊሜትር ድረስ ይሄዳል ማለት ነው። እና እሱ መሳሪያው ስፔሲፊክሊ እዛ ላይ እኔ ከ20 ማይክሮን እስከ 1 ሚሊሜትር ድረስ የሚሄደውን ኢንፍራሬድ የሚያጠናውን ሞጁል ነው እኔ እንትን የሰራሁት ማለት ነው።
ያንን ጨረር የሚለቀውን መሳሪያ ማለት ነው።
ጨረሩ ከሳተርን ነው የሚመጣው ወይም ይሄ ግን ጨረሩን ይወስድና ወደ ኤሌክትሪክ ሲግናል ይቀይረዋል። እና ያ በዛ ኤሌክትሪክ ሲግናል እያንዳንዱ ለምሳሌ ሜቴን የሚባለው ይሄ የላመበት ሲቆይ የሚሸተው ነገር አለ አይደል? እሱ ሜቴን
ጋዙ ማለት ነው።
ጋዙን እዛ የሆነ ፕላኔት ላይ ጋዝ ካለ ያ ኢንስትሩመንት ያንን የሚያሳይ ስፔክትረም አለው። ዩኒክ ነው ለዛ ለሜቴን ለብቻው የሆነ ፊርማ አለው ማለት ነው።
አዎ ስፔክትረም የሚሉኝ
ለምሳሌ ሜቴንን ብትወስድ የተወሰነ ሲግኔቸር አለው። ወይም ውሃ እንበል ለምሳሌ ውሃ ይቀላል። ውሃ ካለ በተወሰነ ኢንፍራሬድ ከፀሐይ የሚመጣውን ብርሃን ሳተርን ላይ
አርፎ
ተመስጦ አርፎ እንደገና ወደ መንኮራኩር ሲመጣ
ተንጸባርቆ ማለት ነው።
ተንጸባርቆ ሲመጣ ያ ውሃ ካለ ሳተርን ላይ የዛ የውሃ እንትን ስፔክትረሙ ለብቻው ይታያል። እንደዚህ ነው የምናውቀው። ሰው
የግድ እዛ ቦታ ሄዶ ውሃውን መንካት አያስፈልግም።
አያስፈልግም። ኤግዛክትሊ። ብረት ካለ፣ አሞኒያ ካለ፣ ዚንክ ካለ፣ እነዚህ ሁሉ ነገሮች ካሉ በዛ ልዩ የሆነ የራሳቸው ስፔክትረም ለይተናቸዋለን እና እዛ ላይ ነው የሰራሁት ማለት ነው።
ከዶክተር ብሩክ ላቀው ጋር የጀመርነው ውይይት ይቀጥላል። በሳይንስ ፕሮግራም በሳምንት ውስጥ ተጠብቁ።
ሰለሞን ለዘገባው እናመሰግናለን። አሁን ወደ መጨረሻው ዝግጅታችን እናልፋለን። የኢትዮጵያዊው ስደትና ፈተናዎቹ ትውስታ በፊልም
ማንስ ሀገርን ሰጭ ሆነ ማንስ ድንበርና ሰመረ ያልንቀልቀለነፈቅ ተሰለፈ
ውራ ሞራ ቀላቢ በእውነተኛ የስደት ታሪክ ላይ የተሰራ ዘጋቢ ፊልም ነው። ፊልሙ የፊታችን አርብ ሚያዝያ 27 2009 ዓመተ ምህረት በኒውዮርክ የአፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ወይም ሴንተር ፒስ ናይት ፊልም ሆኖ ለመታየት ተመርጧል። ፊልሙ የቴክሳሷ ዳላስ ውስጥ በሚደረግ ፌስቲቫል ላይም ይታያል ተብሏል። ጽዮን ግርማ ከዚህ ፊልም ጋር የተያያዙ ባለታሪክና ባለሙያዎችን አነጋግራለች። ዳይሬክተሩን ሲኒማቶግራፈሩን እንዲሁም የታሪኩንም ባለቤት በተከታዩ ዘገባ ተካተዋል።
የበጋው ወራት መጀመሪያ ብቅ ብሏል። ይህ ወቅት ደግሞ ከሳህራ በታች ላሉት የአፍሪካ ስደተኞች ተመራጭ ስደት ወቅት ነው። ስደተኞቹ ጉዟቸው የቱንም ያህል በሰቀቀን የተሞላ ሕይወታቸውንም ጭምር በአደገኛ ሁኔታ የሚያስከፍል እንደሆነ አስቀድሞ ቢሰሙም የሰሙትን ችላ ብለው ቀያቸውን ጥለው ሀገራቸውን ለቀው እነሱ በሚያውቁት ምክንያት ለመሰደድ ጉዟቸውን ይጀምራሉ።
ዘካርያስ ጥበቡ መስፍን እባላለሁ። በ1998 ዓመተ ምህረት ከሀገሬ ተሰድጄ እስራኤል ለመግባት ሰውነቴን የሚያስነሳ መከራን አሳልፌያለሁ።
ዘካርያስ እውነተኛ ባለ ታሪክ ነው። መከራ የበዛበትን የስደት ጉዞ አብረው ከጀመሩት ከ1200 ስደተኞች በላይ ለወር የቀረነው 42 ብቻ ነበርን ይላል። አሁን ከሚኖርበት ካናዳ ወደ ኢትዮጵያ ተመልሶ እውነተኛው የጉዞ ታሪኩን በምስል አስቀርጾ ፊልም ሰርቶታል።
ለጠየቁትን ቆቅልሽ መልስም ሀገርም የሚሰጠኛ ብቼ በረሃ ለበረሃ እየዞርኩ የሰውና ያንተ ስለተባልኳቸው ሀገራት እጠይቃለሁ።
ዘካርያስ አሁን 32 ዓመት ሆኖታል። የ14 ዓመት ልጅ ያለ ነበር ለስደት በእግሩ ከኢትዮጵያ ወጣው። የስደት ምክንያቱን 18 ዓመት ወደ ኋላ ተመልሶ ይናገራል።
አባቴና እናቴ አስመራ ላይ ነው የተገናኙት። ከዛም አባቴ ወደ ኢትዮጵያ ይዟት መጥቶ ድሬዳዋ ላይ እኔና ትንሽ ወንድሜ ተወለድን። የባለስልጣን ልጅ ነበርኩኝ። የደርግ ባለስልጣን ነበረ። ስራ ሂዶ ስራ አልተመለሰም። በዛው ጠፋ። እኔ የ7 ዓመት ልጅ እያለሁ ማለት እናቴንም ከዛም ያው በብስጭትና በንዴት ነበረ ጊዜዋ ስታሳልፍ የነበረው። ትንሽ ወንድሜም እንደዚሁ ታሞ ሞተ። ከዛ እኔን ይዛ ወደ ጎንደር ሄደች። ወደ አባቴ ቤተሰቦች ይዛኝ ሄደች። ከዛም የአባቴ ቤተሰቦች ጋር ትምህርት ጀመርኩኝ እና እነሱ ጋር እኔ ማደግ ጀመርኩኝ። እሷም አንዳንድ ስራዎችን እየሰራች እዛው ጎንደር ላይ ኖር ነበረ። ከዛም ተመልሰን እንደገና ወደ አዲስ አበባ መጣን። ተመልሰን እንደገና ወደ መቀሌ ወደ ሽሬም ሄድን። እንደዚህ እያለ በተለያየ ቦታ እየሄድን እሷን ወደሚመቻት ቦታ እና ስራ ወዳለበት ቦታ ላይ እንደዚሁ በተለያየ ቦታ ላይ ስንኖር እሷም ታማ ሞተች። እኔም ከዛ በኋላ ያው አክስቴ ጋራ መኖር ጀምሬ ነበረ። ከአክስቴ ጋራም መስማማት አልቻልንም። በጣም ኃይለኛ ነበረች። እዛ ያው ሀገር ለቅቄ ልንድወጣ ተገደድኩኝ። በሱዳን በኩል አድርጌ ወደ እስራኤል ሄዳለሁ ብዬ መንገድ ጀመርኩኝ።
ዘካርያስ በልጅነቱ ይሰራበት የነበረው ጸጉር ቤት ከእስራኤል የሚመጡ ደንበኞቹ ገንዘብ የማውጣት ነጻነታቸውን በማየቱ ራሱን ከድህነት ለማላቀቅ ጉዞ እንደጀመረ ይናገራል። የስደት ጉዞ ግን እንዳሰበው ቀላል አልነበረም።
ግብጽና በእስራኤል እንዲሁም በሱዳን ቦርደር ላይ ሲና በረሃ ላይ ብዙ ነገሮችን አየሁኝ። ብዙ ጓደኞችን አጣሁበት። ብዙ እህቶችን አጣሁበት። ብዙ እህቶቼ ፊት ለፊቴ አይኔ እያየ ተደፈሩ። ወንድሞቼም እንደዚሁ በውሃ ጥምና በረሃብ ሞቱ። እስራኤል ቦርደር ላይ ተይዘን ግብፃውያኖች ይዘው ወደ ግብፅ አስዋን የሚባል ሀገር ይዘውን ሄዱ። አስዋን ላይም እንደዚሁ 2 ዓመት አሰሩን። እስር ቤት ውስጥ እንደገና በተጨማሪ ብዙ ሰዎች አበዱ። ከኢትዮጵያ ጀምሮ በግብጽ አድርጌ አሁን ካናዳ እስከምገባ ድረስ ወደ 3 ዓመት ነው የፈጀብኝ።
ዘካርያስ ይህን ታሪኩን እውር አሞራ ቀላቢ በሚል ርዕስ ፊልም ሰርቶታል። ፊልሙ የተሰራው ኢትዮጵያ በሚገኘው በሳቢሳ ፊልም አማካኝነት ነው። የፊልሙ ዳይሬክተርና ፊልሙን የቀረጸው ባለሙያ ሰሞን ስማ ይባላል። የሙያ አጋሮቹ ሶሚክ በሚለው መጠሪያ ያውቁታል።
ዘካርያስ ጥበቡ መስፍን የሚባል ልጅ የእሱ እውነተኛ ታሪክ ነው ፊልሙ። ዘካርያስ የራሱን ታሪክ ጽፎ መጣ። እሱን ስክሪን ፕሌይም አዘጋጀው። ያ ደግሞ የዶክመንተሪ ድራማ ዘውግ ያለው ፊልም።
ማንስት ሀገርን ሰጭ ሆነ። ማንስት ድንበርን አሰመረ።
አሁን ፊልሙ በኒውዮርክ ለአፍሪካ ፊልም ፌስቲቫል ለመታየት ታጭቶ ለእይታ ሊበቃ ነው። በቀጣይ አርብ ሚያዝያ 27 2009 ዓ.ም ይታያል። በዳላስ ዓለም አቀፍ ፊልም ፌስቲቫል ላይም ለመታየት ተመርጧል። ዘካርያስ ከዚህ ሁሉ ጊዜ በኋላ ታሪኩን በፊልም ለማስቀረት ለምን ፈለገ? ጠይቄው ነበር።
አሁን ድረስ እዚሁ መጥቼ ዜና በማይበት ጊዜ ሬዲዮ በማዳመጥበት ጊዜ ሁሉ ጊዜ ይሄ ነገር ሊቆም አልቻለም። በተደጋጋሚ ሰው መሞቱን ነው ማየው። በተደጋጋሚ ሰዎች ባህር ውስጥ መስመጣቸውን ነው ማየው። በተደጋጋሚ ሰዎች መታረዳቸውን ነው ማየው። እና እስቲ እንደው ያቅሜን ያህል ይሄን ነገር ለእኔም ለህሊናዬም ረፍት ይሰጠኛል፣ ሰላም ሊሰጠኝ ይችላል በማለት ነው ወራ ሞራ ቀላቢን
በኑሬ ደስተኛ ነኝ የሚለው ዘካርያስ በካናዳ ትዳር መስርቶ የሁለት ልጆች አባት ሆኗል። ነገር ግን አሁንም የተጓዘበት አስቀቃቂ መንገድ ወደ ህሊናው እየመጣ ረፍት እንደሚነሳው ይናገራል።
ብዙ ቦታዎችን ተንከራትቻለሁ። ብዙ ስቃይና ችግርን አይቻለሁ። ከአቅሜ በላይ አሁንም እንደዚሁ አልፎ አልፎ እንደዚሁ የሚሰሙኝ ስሜቶች አሉ።
የፊልሙ ዳይሬክተር ሰው መሆን ይስማው ወይም ሶሚክ በፊልም ተቀርጾ ያስቀረው የዘካርያስ ታሪክ እርሱም ህሊና ውስጥ ተቀርጾ መቅረቱን ይገልጻል።
የስደት ታሪክ ሲባል ብዙ ጊዜ ከኢትዮጵያ ውጭ ስለመሰደድ ብቻ ነው። ግን ዘካርያስ ከ14 ዓመት በጣም ከልጅነቱ ጀምሮ ህጻን እያለ ጀምሮ ሀገር ውስጥም ነው በጣም ብዙ ቦታዎች የረገጠው። ድሬዳዋ ነበር፣ ትግራይ ነበር፣ አዲዳ አሮ የሚባል ሀገር፣ መተማ ነበር፣ ብዙ ቦታዎች ጎንደር ነበር። ሶ ያንዳንዱን ቦታ እሱ የሄደባቸው ይሄድን ነበር ሶሪን ሪኮንስትራክት ለማድረግ የሞከርነው። በዚህ ጉዞ ውስጥ እንግዲህ ወደ 60 ምናምን ቀን ከ8000 ኪሎ ሜትር በላይ ነው ድራይቨር ያደረግነው 10 ምናምን ክሩ። ሶ አዲስ አበባ፣ ትግራይ፣ መተማ፣ ጅቡቲ ጠረፍም ሾት አድርገናል፣ ድሬዳዋ ሾት አድርገናል፣ አፋር በረሃ ላይ ሾት አድርገናል፣ አዲስ አበባ ተቀርጿል፣ ጎንደር ተቀርጿል። ብዙ ቦታ ነው የተቀረጸው። በጣም አድካሚ የሚባል ፕሮዳክሽን ነበር ለኛ። ኤክስፒሪየንሱ ትልቅ ነው። የሱም የፕሮዲውሰሩም ቁርጠኝነት የኛም ኢንስፓይሬሽን ከፍ ያለ ደረጃ ላይ ነበረበት ሁኔታ ነው የነበረው ፊልሙን ስንሰራ።
እውር አሞራ ቀላቤ የተሰኘው ፊልም በመጪው አርብ በኒውዮርክ አፍሪካ ፊልም ፌስቲቫል ላይ ከጠንካራ ፊልሞች አንዱ ተብሎ ለእይታ ይበቃል።
ማንስ ሀገርን ሰጥ ሆነ ማንስ ድንበርን አሰመረ ለመከልከል ተሰለፈ። በበረሃ ከሚያንዣብቡት አሞራዎች ከተራረፉት ሰዎችና ባለታሪኮች አንዱ ብሆንም ታሪኬ የአንዴ እኔ ብቻ እንዳልሆነ አውቃለሁ።
ሜክሲኮ ተወልዳ ኢትዮጵያ ያደገችና በኋላም ደግሞ እዚህ ዩናይትድ ስቴትስ መጣ የፊልም ባለሙያ የሆነች ጄሲካ በሽር የተባለች የፊልም ዳይሬክተር ወደ አደገችባት ኢትዮጵያ ተመልሳ የሰራችው ሃይራት የተሰኘው ፊልምም በዚህ የፊልም ፌስቲቫል ላይ ለእይታ ይበቃል። የፊልሙን አዘጋጆች በመጪው ሐሙስ ኒውዮርክ ከሚገኘው ስቱዲያችን ጋብዘን ይዘናቸው ለመቅረብ ቃል እንገባለን። አሁን እስከ ማጠቃለያ ዜናው ከዚህ ዜማ ጋር እንተዋችሁ።
የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ።
ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን።
ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም እንሰናበታችኋለን።
አብረናችሁ የቆየነው ጽዮን ግርማና
ሰለሞን አባተንን ከኛ ጋር ስላመሻችሁ እናመሰግናለን። ሰላም
በደናደሩ።
This program has come to you from the Voice of America, Washington.